ഏതുകാട ദുബേനിയോക്കെ സോട്ട് വന്ന് മുക്തി പെട്ടാകെ.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ሐምሌ 24 2012 ዓመተ ምህረት ዝግጅታችን ጀመረ። በቤንሻንጉል ጉሙዝ ክልል በጉባ ወረዳ አልማሃል ቀበሌ ውስጥ የሚኖሩ የአማራ ብሔር ተወላጆች በማንነታቸው ላይ ያተኮረ ሌላ ጥቃት እንደተፈጸመባቸው ዛሬ ተናግረዋል።
ከኔ እርሻ ነበሩ ሰራተኞች ስራ ላይ መጥተው በመሳሪያ ሊመቷቸው ሲል ልጆቹ ያወሩ ተዋምንተዋል። ያለውን ንብረት በሙሉ አቃጥለውታል። ዱቄት፣ በቆሎ፣ ማሽላ፣ ብዙ ነገር አለ። የእርሻ የርጭት መሳሪያዎችም አሉ።
ጥቃት ተፈጸመብን ያሉት ከሰጡት ቃል የተቀነጨበ ነው የሰማችሁት። የክልሉ የጸጥታና አስተዳደር ቢሮ መረጃ አልደረሰኝም ብሏል።
ምንም አይነት አዲስ የተፈጠረ ጥቃት የለም። ተፈናቀሉት ሰዎች ወደ ቦታቸው እንዲመለሱ የጸጥታ ኃይል እየሰራ ያለው
ዘገባ ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ ስርጭቱ አየር ላይ እንደዋለ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ሳዬ ነኝ። በአማራ ክልል መንግስት 1244 የህግ ታራሚዎች በይቅርታ መልቀቁን የክልሉ ጠቅላይ አቃቤ ህግ መስሪያ ቤት አስታወቀ። በይቅርታ የተለቀቁት እድሜያቸው የገፋ፣ የጤና ችግር ያለባቸው፣ 1/3ኛውን የእስር ጊዜያቸውን ያጠናቀቁና ሴቶች መሆናቸውንም አመልክቷል። ዝርዝር ዘገባውን ከአስቴር ምስጋናው እንስማ።
ጠቅላይ አቃቤ ህግ መስሪያ ቤቱ የህዝብ ግንኙነት ጉዳዮች ኃላፊ አቶ አለምሸት ምረቴ ዛሬ ለአሜሪካ ድምጽ እንደገለጹት 1244 የህግ ታራሚዎች በይቅርታ ተለቀዋል። ታራሚዎቹ በይቅርታ የተለቀቁት ከሐምሌ 21 2012 ዓ.ም ተመረጥ ጀምሮ ነው። ይቅርታ የተደረገላቸው በመደበኛው የይቅርታ አዋጅ ቁጥር 136 ህዝባር 1998 መሰረትና በልዩ የይቅርታ ቦርድ ጉዳያቸው ተጣርቶ የቀረቡ ናቸው የድሉ ተጠቃሚ የሆኑት ብለዋል። በይቅርታ የተለቀቁት እድሜያቸው የገፉ፣ የጤና ችግር ያለባቸው፣ 1/3ኛውን እስር ጊዜያቸውን ያጠናቀቁና የባህሪ ለውጥ ያመጡ ይገኙበታል። በይቅርታ ከተለቀቁት ውስጥ 22 ሴቶች መሆናቸውንም አመልክተዋል። በሙስና በጠለፋና አስገድዶ መድፈር ወንጀል የተፈረደባቸው በይቅርታው አልተካተቱም። በክልሉ የኮሮና ቫይረስን ለመከላከል በመጋቢት ወር 2012 ዓ.ም መንግስት በልዩ ሁኔታ ባደረገው ይቅርታ ከ7000 የሚበልጡ የህግ ታራሚዎች እንዲለቀቁ መደረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ኬንያ ከነገ ጀምራ ዓለም አቀፍ በረራ ማስተናገድ እንደምትጀምር አስታውቃለች። የሀገሪቱ ትራንስፖርትና መሰረተ ልማት ሚኒስትር ትላንት ኢትዮጵያውያን ጨምሮ የ11 ሀገሮች ዜጎች ወደ ኬንያ መግባት ይፈቀድላቸዋል ብለዋል። ገልሞ ዳዊት ዝርዝር አለው።
የኮሮና ቫይረስ መስፋፋትን ተከትሎ በኬንያ ለሶስት ወራት ያክል ተቋርጦ የነበረው የዓለም አቀፍ በረራ ነገ ይጀምራል። ጄምስ መቻሪያ የኬንያ የትራንስፖርት የመሰረተ ልማትና ከተማ ልማት ካቢኔ ሚኒስትር ትላንት መንግስት ባስተላለፈው ውሳኔ መሰረት ኢትዮጵያውያንን ጨምሮ የ11 ሀገራት ዜጎች ወደ ኬንያ መግባት ይፈቀድላቸዋል ብለዋል። ሚስተር መቻሪያ ኬንያ ለነዚህ ሀገራት ዜጎች ወደ ሀገራ እንዲገቡ የፈቀደችው አነስተኛ የቫይረሱ ስርጭት በሀገራቸው በመኖሩ ነው ብለዋል። በኬንያ የሚመጡ ማናቸውም መንገደኞች መከተል የሚገባቸው በመጀመሪያ ፒሲአር የተባለውን ከኮሮና ነጻ መሆናቸውን የሚያሳይ ሰርቲፊኬት ሊኖራቸው ይገባል። የሰውነት ሙቀታቸው ከ37.5 ዲግሪ ሴንቲግሬድ በታች የሆነና ሳል የሌለባቸው እንዲሁም ከኮሮና ነጻ መሆናቸውን የሚያሳይ ሰርቲፊኬት ከመብረራቸው በፊት በ96 ሰዓታት ውስጥ የተከናወነ የምርመራ ውጤት ሊሆን ይገባል ይላሉ ሚስተር መቻሪያ። ወደ ኬንያ ለመግባት የሚፈቀድላቸው የውጭ ሀገር ዜጎች ዝርዝር የኮሮና መስፋፋትን ተከትሎ የሚሻሻል መሆኑንም ካቢኔ ሚኒስትሩ አክለው ተናግረዋል። በዚህ ባገባደድነው ሳምንት መጀመሪያ ቀን ሰኞ ፕሬዝዳንት ኬንያታ መግለጫ በሰጡበት ወቅት የኬንያ መገናኛ ብዙሃን ኬንያ የዓለም አቀፍ በረራን ለማስተናገድ ዝግጅት ላይ መሆኗን ጠቅሰው ኢትዮጵያ አየር መንገድን ሳይካተት 5 ዓለም አቀፍ የአየር መንገዶች ፍቃድ ማግኘታቸውን ዘግቦ ነበር። የኢትዮጵያ አየር መንገድ የምስራቅ አፍሪካ የንግድና የኢንቨስትመንት ከተማ በመትባለው ናይሮቢ በረራዎች አሉት። በኬንያና አካባቢዋ የድርጅቱ ተወካይ አቶ ግርማ ሞገስ የኢትዮጵያ አየር መንገድም ከነገ ጀምሮ በኬንያ መደበኛ በረራውን ይጀምራል ብለዋል።
አዎ ኢትዮጵያ አየር መንገድም ናይሮቢ በቀን 4 ጊዜ እንዲበር ወደ ሞምባሳ ደግሞ በቀን 2 ጊዜ እንዲበር ተቀርጸተውናል። ከነገ ጀምሮ የመጀመሪያዎቹ አየር መንገድ ወደ ናይሮቢ ይበራው ኢትዮጵያ አየር መንገድ ነው።
የኬንያ ጤና ሚኒስቴር በመግለጫው ዛሬ
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጀርመን ለመከላከል የሚያስፈልገውን ገንዘብ አከፍን በሚል ከቀናት በፊት ተነቀፉ በኋላ ዩናይትድ ስቴትስ ከጀርመን ተጨማሪ ወታደሮቿን ለማስወጣት እየተዘጋጀች መሆኗ ታወቀ። የዩናይትድ ስቴትስ አፍሪካ ኮማንድ ወይንስ ዋና መስሪያ ቤቱን ከስቱትጋርት ከተማ ያስወጣ መሆኑን በመግለጽ አረጋግጧል። የአፍሪካ እዝ ከ12 ዓመታት በፊት ከተመሰረተበት ጊዜ አንስቶ ተቀማጭነቱ እዛው ከተማ ነበር። የአፍሪካ እዝ አዛዥ ጀነራል ስቲቨን ታውንሰንድ ባወጡት መግለጫ ከቦታው ለመውጣት እንድናቅድ ተነግሮናል ብለዋል። ጉዳዩ ወራት ሊወስድ ቢችልም ሂደቱን ጀምረናል ሲሉ ተናግረዋል። የዩናይትድ ስቴትስ ወታደራዊ ባለስልጣኖች አፍሪካ ያሉትን 6000 የሚሆኑ የአሜሪካ ወታደሮችን ለመቀነስ ለወራት ያህል ሲሰሩ መቆየታቸው ተዘግቧል። የአይቨሪ ኮስት ፕሬዚደንት አላሳን ዋታራ በያዝነው ወር ሳይታሰብ በድንገት የሞቱትን አማዱ ጎን ካሊባሊን ለመተካት ሐመድ ባኮዮኮን ለጠቅላይ ሚኒስትርነት መርጠዋል። ኮሊባሊ ዋታራን ይተካሉ የሚል ተስፋ እንደነበር ተገልጿል። ዋታራ ለሶስተኛ ጊዜ ለፕሬዝዳንትነት ይወዳደሩ እንደሆነ አልተናገሩም። ነገር ግን በመጪው ሳምንት ለሀገሪቱ እንደሚያሳውቁ ተቆመዋል። የሀገሪቱ ገዢ ፓርቲ RHDP ርዕሰ ብሔሩ ለፕሬዝዳንትነት እንዲወዳደሩ ትላንት ጠቁሟቸዋል። በሀገሪቱ ያሉት ተቃዋሚዎች ለአስር ዓመታት ያህል ስልጣን ላይ የቆዩት ፕሬዝዳንት ለሶስተኛ ጊዜ ቢወዳደሩ ህገወጥ ይሆናል በማለት ተቃውመውታል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በመጪው ህዳር ወር በሚካሄደው ጠቅላላ ምርጫ በደብዳቤ መምረጥ ችግር ያስከትላል የሚል እምነት ስላላቸው የዚህ ዓመቱን ምርጫ ስለማዘግየት ጉዳይ ተናግረዋል። ሰዎች የምርጫ ካርዳቸውን በፖስታ ቤት ቢልኩ ውጤቱን መቁጠር ጊዜ ስለሚፈጅ የያዝነው ዓመቱ ምርጫ በሀገሪቱ ታሪክ ባልታየ መልኩ የተሳሳተና የተጭበረበረ ይሆናል ሲሉ በትዊተር ገጻቸው ገልጸዋል። ያቀረቡት ማስረጃ ግን የለም። ሰዎች በአስተማማኝ ሁኔታ ለመምረጥ እስከሚችሉበት ጊዜ ድረስ የምርጫው ጊዜ እንዲተላለፍ ሪፑብሊካዊው ፕሬዝደንት ሀሳብ አቅርበዋል። የሀገሪቱ ፕሬዝደንት የምርጫ ጊዜን የማዘግየት ስልጣን የለውም። ስልጣኑ የሀገሪቱ ምክር ቤት ነው። ሪፑብሊካውያን የምክር ቤት አባላት ወዲያውኑ አንቀበለውም ብለዋል። በጦርነቶች በእርስ በርስ ጦርነትና በከፍተኛ ኢኮኖሚ ድቀት ወቅት እንኳን በአሜሪካ ታሪክ የምርጫ ጊዜ ተላልፎ አያውቅም ሲሉ የህግ መወሰኛው ምክር ቤት የብዙሃን መሪ ሚች ማኮኔል ተቃውመውታል። በመጨረሻም የኮቪድ-19 አጫጭር ዜናዎች። ዩናይትድ ስቴትስ ውስጥ በአሁኑ ወቅት ወደ 4.5 ሚሊዮን የሚጠጉ የኮሮና ቫይረስ በሽተኞች መኖራቸውን ከ152,000 በላይ የሚሆኑት ደግሞ ህይወታቸውን ማጣታቸውን የጆንስ ሆፕኪንስ ዩኒቨርሲቲ ጠቁሟል። በዓለም ደረጃ የኮሮና ቫይረስ በሽተኞች ብዛት 17.3 ሚሊዮን መድረሱ ታውቋል። አንድ ትላንት ይፋ የተደረገ ጥናት ትንንሽ ልጆች በእድሜ ከፍ ከሚሉት ልጆችና ከጎልማሶች የበዛ የኮሮና ቫይረስ ዘረመል አፍንጫቸው ላይ ይገኛል ይላል። ነገር ግን ልጆቹ ቫይረሱን ምን ያህል ለሌሎች እንደሚያስተላልፉ ጥናቱ አልገለጸም። ኮቪድ-19 በብዙ ሀገራት በአዲስ መልክ የተስፋፋው በከፊልም ቢሆን ወጣቶች በሰሜኑ ሄምስፌር የበጋ ወራት ወቅት ጥንቃቄ በማጉደላቸው ምክንያት ነው ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ትናንት ጠቁመዋል። በርካታ የአፍና የአፍንጫ መሸፈኛ ጭንብል ያላደረጉ ጎልማሶች የአካል መራራቅ መመሪያውን ችላ በማለት በመጠጥ ቤቶች፣ በምሽት ክበቦች እና በመዋኛ ባህሮች ታጭቀው እንደሚታዩ ተገልጿል። አብዛኞቹ በኮሮና ቫይረስ የተያዙ ወጣቶች የህመሙ መጠን ቀለል እንደሚልላቸው ተገልጿል። ነገር ግን የሚከብድባቸውም እንዳሉ ማሪያ ቫን ኬርኮፍ የተባሉ የዓለም የጤና ድርጅት የሕክምና ጉዳይ ጥናት ምሁር ጠቁመዋል። የማታ ክበቦች ወይም የጭፈራ ቦታዎች የቫይረሱ መዛመት ምንጮች ናቸው ብለዋል ኬርኮፍ። ህመሙ ያልጸናባቸው ወይም የበሽታው ስሜት የሌላቸው ወጣቶች ተጋላጭ ለሆነ አረጋውያን ሊያስተላልፉ እንደሚችሉ ገልጸዋል። ብራዚል እስከ ትላንት ማታ በነበረው ጊዜ ውስጥ 2.6 ሚሊዮን የቫይረሱ በሽተኞች አሏት። 91,263 በሞት ተለይተዋል። በኮሮና ቫይረስ ተይዘው የዳኑት የብራዚል ፕሬዚደንት ጀር ቦልሶናሮ ባለቤት ሚሼል ቦልሶናሮም ትላንት ኮሮና ቫይረስ እንደተገኘባቸው ታውቋል። የሳይንስና ቴክኖሎጂ ሚኒስትር ማርክስ ፔንተስም ቫይረሱ እንደተገኘባቸው ገልጸዋል። በሀገሪቱ አምስተኛው በኮቪድ የተያዙ የካቢኔ አባል ሆነዋል። ብሪታንያ ካለፈው ሰኔ ወር አንስቶ አዲስ ከፍተኛ የቫይረሱ መዛመት ማየቷን ገልጻለች። የብሪታንያ የጤና ባለስልጣኖች ትላንት 846 አዲስ የቫይረሱ በሽተኞች ማግኘታቸውን አስታውቀዋል። ሁለተኛ ዙር የቫይረሱ መዛመት አውሮፓ ውስጥ እያሻቀበ መሆኑን የጤናና የማህበራዊ ጥበቃ ሚኒስትር ማት ሃንኮክ ትላንት ተናግረዋል። ወደ አፍሪካ ስናመራ ደግሞ የቦትስዋና መዲና ጋባሮኒ ኮቪድ-19 በአዲስ መልክ በመዛመቱ በድጋሚ ለሁለት ሳምንታት ያህል እንቅስቃሴ አግዳለች። ይህ የሆነው የዓለም የጤና ድርጅት በመላ አፍሪካ ኮሮና ቫይረስን ለመከላከል የሚደረጉ እገዳዎች እንዳይላሉ ባስጠነቀቀበት ወቅት ነው። አፍሪካ ውስጥ የኮሮና ቫይረስ መዛመት መጠን ባለፈው ወር በእጥፍ እንደጨመረ የዓለም የጤና ድርጅት ጠቁሟል። ከ20 በላይ የሚሆኑ የአፍሪካ ሀገሮች ካለፈው ሳምንት የበዙ አዲስ የቫይረሱ በሽተኞች እንደተገኙባቸው መግለጻቸውን በአፍሪካ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ማትሲሲዶ ሞይቲ አስገንዝበዋል። ቫይረሱ በብዛት የተዛመተው ደቡብ አፍሪካ ቢሆንም ኬንያ፣ ማዳጋስካር፣ ናይጄሪያ፣ ዛምቢያ እና ዚምባብዌ የቫይረሱ መዛመት መጨመሩን እንደተናገሩ ሞይቲ ጠቁመዋል። ኡጋንዳ፣ ሲሸልስ እና ሞሪሸስ ቫይረሱን በመቆጣጠር በኩል ጥሩ እየሰሩ መሆናቸውን ሞይቲ ገልጸዋል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 24 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ at VOA አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ለኢትዮጵያ የፖለቲካ አለመረጋጋት የሀገረ ብሔር ግንባታ መፍትሄ ይሆናል? ምንስ ማለት ነው?
የአገር ብሔር ግንባታ የምንለው የጋራ ሴቶቻችን የምናጎለብትባቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያት ሆነ።
የሀገረ ብሔር ግንባታ ፕሮጀክት በሚል ስያሜ የሚንቀሳቀሱ ምሁራን ካቋቋሙት ግብረ ኃይል አስተባባሪዎች አንዱ የሆኑት በሚሲሲፒ ዩኒቨርሲቲ የጋዜጠኛነት መምህር ዶክተር ዘነበ በየነ ከሰጡት አስተያየት የተቀነጨበ ነው የሰማችሁት። ከሌሎች አጋሮቻቸው ጋር በዚህ ምሽት ይዘናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በቤኒሻንጉል ጉሙዝ ክልል በጉባ ወረዳ አልመሃል ቀበሌ ውስጥ የሚኖሩ የአማራ ብሔር ተወላጆች በማንነታቸው ላይ ያተኮረ ጥቃት እንደተፈጸመባቸው ዛሬ ተናግረዋል። የቀበሌዋ ነዋሪዎች ትናንት ከረፋዱ 5 ሰዓት ላይ በእርሻ ማሳዎቻቸው ላይ እንዳሉ የታጠቁ ሰዎች ጥቃት ሊያደርሱባቸው ሲሉ ሸሽተው እንዳመለጡና ታጣቂዎቹ ንብረታቸውን በእሳት እንዳወደሙባቸው ገልጸዋል። ከ2000 በላይ ሰው አካባቢውን ለቆ ለመውጣት መገደዱን አመልክተዋል። የቤንሻንጉል ጉምዝ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ስለ ጥቃቱ መረጃ አልደረሰኝም ብለዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
ትላንት በቤንሻንጉል ጉምዝ ክልል ጉባ ወረዳ አልመሃል በተባለ ቀበሌ ባሉ መንደሮች በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት መፈጸሙን የጥቃቱ ሰለባዎች ይናገራሉ። ከአምስት ቀናት በፊት በቤንሻንጉል ጉምዝ ክልል ጉባ ወረዳ አጅባር ቀበሌ ባሉ የተለያዩ መንደሮች በተፈጸመው ጥቃት 14 ንጹሃን ዜጎች ህይወት ማለፉን መዘገባችን ይታወሳል። አርሶ አደር ጥላውን ግዛው በአልመሃል ቀበሌ ባህር ሸንኮር በተባለ ጎጥ የሚኖሩ ናቸው። በእርሻ ስራ ላይ የነበሩ 3 ሰራተኞቻቸውን የታጠቁ ኃይሎች መጣው ጥቃት ሊፈጽሙባቸው ሲሉ ሩጠው እንዳመለጡ ይናገራሉ።
ከኔ እርሻ ነበሩ ሰራተኞች ስራ ላይ መጣው በመሳሪያ ሊመቷቸው ሲል ልጆቹ ያው ሩጠው አመልጠዋል። ያለውን ንብረት በሙሉ አቃጥለውታል።
ምን ነበር የነበረው ንብረት?
ዱቄት፣ በቆሎ፣ ማሽላ ብዙ ነገር አለ። እርሻ የርጭክ መሳሪያዎችም አሉ።
እነማን ናቸው መተው ይሄን ጥቃት የፈጸሙት?
የታጠቁ ኃይሎች ናቸው ነው ያሉ። የታጠቁ ናቸው፣ ምንም ማንነታቸው አይታወቅ ጉምዞች ናቸው። አንድ ቀይ አብሯቸው እንዳለ ነው የተናገሩ ልጆች። ገንዘባችን ያፈሰስንበት ጫካ ላይ አዝመራችንም አረም እየበላው ነው። ማረም አልቻልንም። አሁን በጣም ስጋት ላይ ነው ያለነው።
እናንተ የት ነው ያላችሁት?
አልመሃል ከተማው ላይ ነው ያለን። ወደ ከተማው ገብተናል። እርሻ ቦታ ቢያንስ 2 ሰዓት 3 ሰዓትም እርቀት ላይ ነው የምናርሰው። እርሻችንና ከተማ ላይ ነው ቁጭ ብለን ያለ።
የጸጥታ ኃይል በአካባቢው የለም?
የጸጥታ ኃይል አልመሃል ከተማው ላይ አለ። እነሱም አብዛኞቹ በየቦታው ግዳጅ ወጥተዋል። በረቱ አልነበሩም። ከወረዳ ነው ኃይልም የመጣና የወረዳ የቀበሌ ፖሊስ ነው በወቅቱ የሄደው ወደዛ አጣርቶ የተቃጠለውን አይቶ ነው የተመለሰ።
አርሶ አደር እንዳለው ምትኩ የነበረውን ሁኔታ እንዲህ ይገልጻሉ።
እርሱ ስንበላ እዚያ ብቻውን አንድ መጣ። ብጩ ሰራተኛ ነኝ አለ። ስንት ናችሁ ስለሆነ አራት ነን ጓደኞች ስለው አይ እነሱ ወዲያ ናቸው ምናምን ብሎ ተቀምጦ እንካ እንግዲያማ እየበላል ብዬ ስሰጠው ዋዜው ተቀምጦ መብላት ጀመረ። ይህ ማሳይ አንድ ሰው ነው ማለት ጀመረ። አወር ስለው ስንት ናችሁ አለን። እንደ 3 ነን ስለው ዙሮ ደወለላቸውና አሁንም ማናገራቸው ጉንዘኛ ስለሆነ የሚያወራ ስለማልችልበት ሲያወራ ጠረጠርንና ጓደኞች ነበሩኝ እነሱን እህድ ጓደኛ አንጥረው አባት ለደርሷል ምግብ ብላኩትና ወደዚያ ያኛውም በዚያ ሮጠ። እኔም ውሃም ቀዳ መስዬ ሾልቄ አመለስ። እኛ ስናመልጣቸው ተናደው ጌቱን ሳትለኮሱ
ልክ እንዳለባየ ይባላሉ። የተፈጠረው ችግር በቃ ስራ ቦታ ላይ ተቀምጠን እያለ በቃ ተጠፋን። መጣን ወደ ከተማ ገባን። እርሻ ብልማታችን እንዳለ ቀረ። ያለን ልብስ ሳይቀር እንግዲህ ሳሙና፣ ልብስ፣ ከሽንኩርት ዘይት፣ ዱቄት ምራ በቃ ይተጠያለን ምጣድ ተምሳሌ ያመስ የለም። እስከዚህ ድሮች ሁሉም ተክለው የሚወስዱ ወስደታል። የሚሰብሩትን ሰብረው መጠን የደዳ ላይ ሁሉ ነገር ስናመለክት ሻለቃው ራሱ ምንም መፍትሄ ራስ ስጥር የለም። ሻለቃው የመከላከያ ሻለቃው እሷን ጦሩን ዘይት እንደገጠም ራሱ አላልኩም። ሰውየው ራሱ ትግሬ ነው ራሱ። ይህ ስለሆነ በቃ እኛ ዝም ብለን እዚያው ከተማው ላይ ጠቅላላሁን ሁሉም ዘት ሙሉ ሰራተኛ እንዳለ ጠቅላላ ጀመሪው እንዳለ ዘት ሁሉ ተቀምጧል።
አሁን በአልመሃል ቀበሌ ዙሪያ ባሉ መንደሮች የሚኖሩ አርሶ አደሮች አካባቢያቸውን ለቀው ወደ ቀበሌው ከተማ ተሰደው እንደመጡ አቶ ጥላሁን ይናገራሉ።
እና በየዚህ ወደ ታች ያለ ቢንጎ አብራሮስ የሚባል ቀበሌ በሙሉ በቃ እየተፈናቀለ አሁን ወደዚህ እየገባ ነው። በጣም ስጋት ላይ ነው ያለ ነው።
ምን ያህል ትሆናላችሁ ቁጥራችሁ አሁን እየተፈናቀላችሁ የመጣችሁት?
እኔ በጣም ብዙ ነው። ቢያንስ እዚያው አልመሃል ዙሪያ እንኳን ምስተው እስከ 2000 ገበሬ ሊሆን ይችላል፣ ከዛም በላይ ሊሆን ይችላል።
የቤንሻንጉል ጉምዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱላዚዝ መሐመድ ስለ ጉዳዩ ተጠይቀው ምንም የደረሰኝ መረጃ የለም ብለዋል።
ምንም አይነት አዲስ የተፈጠረ ጥቃት የለም። ተፈናቀሉት ሰዎች ወደ ቦታቸው እንዲመለሱ የጸጥታ ኃይል እየሰራ ያለው።
በአሁኑ ሰዓት ጉባ ወረዳ ውስጥ የሚገኙትን የክልሉ ልዩ ኃይል ፖሊስ ምክትል አዛዥና የክልሉ ፖሊስ ኮሚሽን ኮሚሽነርን በስልክ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንደተሳካ የምንመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴርን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት አሳሳቢ የሆነ መምጣቱ ተነግሯል። የሕግ ታራሚዎችና ተጠርጣሪዎች እንዲሁም የፖሊስ አባላት የቫይረሱ ተጋላጭ መሆናቸውም ተገልጿል። እስካሁን 24 የፖሊስ ባልደረቦች እንዲሁም ከ30 በላይ የሕግ ታራሚዎችና ተጠርጣሪዎች ለቫይረሱ መጋለጣቸው ተነግሯል። ሕብረተሰቡ ውስጥ ያለው ስርጭትም ከሚገመተው በላይ መሆኑ እየተሰማ ነው። አዲስ ቸኮል ከድሬዳዋ ተጨማሪ አለው።
በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት ከሚገመተው በላይ የተስፋፋ መሆኑን የአስተዳደሩ ጤና ቢሮ አስታወቀ። እስካሁን አስተዳደሩ ባለው ውስን የመመርመር አቅም ከ450 በላይ የአስተዳደሩ ነዋሪዎችና ከ100 በላይ የጅቡቲ ተመላሽ ዜጎች ላይ የኮሮና ቫይረስ ማግኘቱን አስታውቋል። አስተዳደሩ ከዚህ በፊት በገበያ ስፍራዎችና ሌሎች መኖሪያ ሰፈሮች ላይ ባደረጋቸው ድንገተኛ ምርመራዎች በርካታ ሰዎች የኮሮና ቫይረስ ተገኝቶባቸው እንደነበር የተናገሩት የጤና ቢሮ ኃላፊዋ ወይዘሮ ለምለም አሁን ቫይረሱ በፍጥነት እየተስፋፋ ነው ብለዋል።
ግን እስካሁን ድረስ ባለን በሄድንበት ቦታ ሰው በብዛት የሚበዛበት ቦታ ሄደን ቴስት ስናደርግ በጣም ብዙ ቁጥር ያለው ነው የምናገኘው። እነሱን ደግሞ ልክ ካወቅናቸው በኋላ የእነሱን ቤተሰቦች፣ እነሱ አካባቢ የሚኖሩትንም ስንሰራ ቴስት ስናደርግ የፖዘቲቭ ቁጥሮቹ በጣም ከፍተኛ የሆኑ ነው ያሉት። አሁን እኛ የመረመርነው ብቻ ነው ውጤት እየተናገርን ያለ ነው።
በቅርቡ በፖሊስ ጣቢያ በቁጥጥር ስር ካሉ ተጠርጣሪዎች መካከል አንድ ሰው ላይ ቫይረሱ መገኘቱን ተከትሎ ከሱ ጋር ንክኪ ባላቸው ላይ በተደረገ ምርመራ በ23 ተጠርጣሪዎች ላይ ቫይረሱ መገኘቱን ወይዘሮ ለምለም አስታውቀዋል። ጥበቃ የሚያደርጉ ፖሊሶችም ለቫይረሱ እንደተጋለጹ ነው የገለጹት።
ለየናቸው ያለባቸውና የሌለባቸውን ለየን። የሌለባቸውን ወደ አንድ ፖሊስ ጣቢያ እንዲሆኑ፣ ያለባቸውን ደግሞ ወደ መስፈርተኞች ትምህርት ቤት የህክምና ሴንተር ለብቻ ተቋቁሞ ወደዛ ለየናቸው። የጸጥታ አካላቶች ደግሞ እነሱን ሲጠብቁ ሲመረምሩ የነበሩ ደግሞ በአጋጣሚ እነሱም ተጋላጭ ስለነበሩ የተወሰኑ ወደ 24 የሚሆኑ በስራቸው ምክንያት ተጋላጭ መሆናቸው ምክንያት እነሱንም ስንመረምር ወደ 24 የሚሆኑ አግኝተን እነሱንም ለብቻ ማርያም ትምህርት ቤት የህክምና ሴንተር አቋቁመን አስቀምጠናቸው እየተከታተልናቸው ነው።
ፍርድ ያገኙ የህግ ታራሚዎች በሚገኙበት ማረሚያ ቤት ግን አስቀድሞ የመከላከል ስራ እየተሰራ በመሆኑ ቫይረሱ የተገኘባቸው አዳዲስ ፍርደኞች ሌሎች ታራሚዎችን ከመቀላቀላቸው በፊት መለየት ተችሏል ብለዋል።
ከሄዱት ውስጥ 11 የሚሆኑ ናቸው። ታችኛው ማረሚያ 11 ሰው ብቻ ነው። እነሱም ደግሞ ተለይተው የነበሩ ናቸው። ሰው ፍርድ ተቀብሎ ወደ ማረሚያ ሲሄድ 14 ቀን ለብቻ ተለይቶ ይቆያል። ከ14 ቀን በኋላ ተመርምሮ ነው ወደ ብዙዎቹ ታራሚዎች የሚጠላቀለው። መጀመሪያም ጀምሮ ይሄ ሲስተም ተዘርግቷል። ስለዚህ እዛው ማረሚያ ቤት የህክምና ሴንተር አቋቁመን እዛው ህክምና ከማረሚያ ቤት ጋር በጋራ በመሆን ህክምናቸውን እያገኙ ነው።
በአሁኑ ሰዓት የኮሮና ቫይረስ የተገኘባቸው ታራሚዎችና ተጠርጣሪዎች ከሌሎች ለይቶ በምስራቅ ጀገኖች አንደኛ ደረጃ ትምህርት ቤት፣ ፖሊሶችን ደግሞ በማርያም ትምህርት ቤት በመለየት ክትትል እየተደረገላቸው መሆኑን፣ የኮሮና ቫይረስ ህሙማንን ብቻ እንዲያክም የተለየው የሳቢያን ሆስፒታልም በቂ ባለመሆኑ የፈረንሳይ ሆስፒታልም ለዚሁ ዓላማ እየተዘጋጀ መሆኑን ወይዘሮ ለምለም አስታውቀዋል። በድሬዳዋ ባለው የመመርመሪያ መሳሪያ ጥረት ምክንያት በውስን ሰዎች ላይ ብቻ ምርመራ መደረጉን ያስታወቁት ጤና ቢሮ ኃላፊዋ ወደፊት ይህ ክፍተት በሀገር አቀፍ ደረጃ ይቀረፋል ብለው እንደሚያምኑና በስፋት ምርመራ ቢደረግ በርካቶች ቫይረሱ ሊገኝባቸው እንደሚችል ገልጸዋል። እሱ ከተገኘባቸው መካከል አብዛኞቹ ምንም አይነት ምልክት የማያሳዩ ወይም ቀላል የጉሮሮ መከርከር ወይም ለተወሰነ ጊዜ የሚቆይ ራስ ምታት ብቻ የታየባቸው በመሆኑ በአንዳንዶች ዘንድ በሽታውን አቃሎ የማየት አዝማሚያ እየታየ ነው ብለዋል። ነገር ግን በሽታው ከከፋ የጤና ችግር እስከ ሞት የሚዳርጋቸው ሌሎች በርካታ ነዋሪዎች ስላሉ ለእነሱ ሲባል ሁሉም ጥንቃቄ ማድረግ አለበት ብለዋል። እስከ ዛሬ ዕለት ድረስ በድሬዳዋ ከተማ በቫይረሱ ምክንያት ህይወታቸውን ያጡ 15 መሆናቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ተከታዩ ወደ ሲዳማ ክልል ይወስደናል። አዲሱ የሲዳማ ክልል አገር ለማተራመስ ለሚጣጣሩ አካላት እድል እንደማይሰጥና ከፌዴራል መንግስት ጎን በመቆም ለኢትዮጵያ ሰላምና ብልጽግና እንደሚሰራ የክልሉ ብልጽግና ፓርቲ አስታውቋል። በዚህ ክረምት በአገር አቀፍ ደረጃ ለመትከል ከታቀደው 5 ቢሊዮን ችግኝ ክልሉ በአንድ ጀንበር 11 ሚሊዮን ችግኝ መትከሉንና እስከ ሐምሌ 30 2012 ዓ.ም 215 ሚሊዮን ችግኝ እንደሚተከል የሲዳማ ክልል ብልጽግና ፓርቲ ኃላፊ አቶ አብርሃም ማርሻሉ አስታውቀዋል። ፓርቲው ትናንት ባወጣው መግለጫ ክልሉ ከተመሰረተ ወዲህ ለ145000 ወጣቶች የሥራ ዕድል ለመፍጠር እየተንቀሳቀሰ መሆኑን አመልክቷል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል።
የሲዳማ ክልል ብልጽግና ፓርቲ ኃላፊ አቶ አብርሃም ማርሻሉ በተለያዩ ክልሎች አጀንዳ በመፍጠር ኢትዮጵያውያን እርስ በርስ ለማባላት የሚሰራ ቡድን አለ ብለዋል። አፍራሽ ያሏቸው ኃይሎች አሁንም እኩይ ተግባራቸውን ለመፈጸም ለተቀን እየተጎሙ ናቸውም ተናግሯል።
እቺን አገራችንን ከክፉ በመጠበቅ ከክፉ ኃይል ለማደናቀፍ ከሚሰሩት አካላት ተግተን በመጠበቅ ልማታችንን ወደፊት በማራመድ የበለጸገች ኢትዮጵያ የበለጸገች ሀገር የመገንባቱን ተልዕኮ የሲዳማ ወጣት የስዳማ ህዝብ የኢትዮጵያ ህዝብ በመላ እጅ ለእጅ ተሳስሮ ይሄን እንዲፈጽም ጥሪን ለማስተላለፍ ነው የሚፈልገው። እንዲከሽፍባቸው እንጂ ቦምባቸው በህዝባችን ላይ እንዳይዘራ ሁሉም ህዝብ ነቅቶ መጠበቅ ነው ያለበት። ለውጡ ወደፊት እንዲቀጥል የኢትዮጵያ ብልጽግና መጥቶ የዚህ ተጠቃሚ እንዲሆናቸው ወጣቱ ችግር ተፈጥሯል። ሁሉም አካባቢ ላይ ዛሬም እነዚህ ችግሮች እንዲፈጠሩ ለማድረግ የሚተጉ አካላት አሉ፣ ለጥፋት የሚተጉ አካላት አሉ። ኢን የነዚህን አካላት ተልኮ ማምከን ማክሸፍና ለልማታችን ለብልጽግናችን መትጋት ይኖርብናል።
ክልሉ ከፌደራል መንግስት ጎን በመቆም ለኢትዮጵያ ሰላምና እድገት እንደሚሰራ ማስተዋቀዋል። ክልሉን ጠንካራ አድርጎ ለማደራጀት የተለያዩ ተግባራት የተከናወኑ መሆናቸውን ተናግረው ሁላችንም ኢትዮጵያን ለማሻገር መነሳት አለብን ብሏል።
ችን ህጎችን አሰራሮችን መመሪያዎችን ማዘጋጀት እነዚህ ስራዎች በስፋት እየተሰሩ ነው ያሉት። ቀንና ማታ ነው የተሰራ ያለ እረፍት ነው የተሰራ ያለው። በዛ መንገድ ካልተሰራ በስተቀር ከበድ ያለ ከፍ ያለ ፍላጎት አለ በህዝብ ውስጥ የመልማት ፍላጎት ክፉ አይደለም። ይሄን ለመመለስ የሚያስችል ብቁ እቅድ ማዘጋጀት ያስፈልጋል። የደቡብ ክልልና የሌሎቹ ክልሎች ሁኔታ ይለያል። የደቡብ ክልል የብሔረሰብ ዞኖች ስለሆኑ ምክር ቤቶች ኖሮት በዛ ያለ የሰው ኃይል የሚፈልግ ነው። የልማት ጥያቄ ሊመልስ የሚችል በወረዳና በክልል መካከል ሆኖ የኮርዲኔሽን ሮል ብቻ የሚጫወት ቀጠን ያለች አድራጅ ብቻ ነው የሚኖረው።
የሲዳማ ህዝብ ከነበረው ሁለት ዋና ዋና ጥያቄዎች አንደኛውና መሰረታዊ ነው ያሉት የፖለቲካ ጥያቄ በለውጡ መንግስት እንደተመለሰ ገልጠው የኢኮኖሚ ጥያቄ እንዲመለስ ህዝቡ በክልል ለመደራጀት ያደረገውን አይነት ተጋድሎ ከድህነት ጋር እንዲያደርግ ጥሪ አቅርበዋል። ከሲዳማ ህዝብ 70% የሚሆነው ወጣት መሆኑን ተናግረው ለ145000 ወጣቶችም የሥራ ዕድል ለመፍጠር ዝግጅት መደረጉን ገልጸዋል። ከዚህ በተጨማሪም በዚህ ክረምት በአገር አቀፍ ደረጃ ክልሉ በአንድ ጀምበር 11 ሚሊዮን ችግኝ መትከሉና እስከ ሐምሌ 30 2012 ዓ.ም የሚያረትም 215 ሚሊዮን ችግኞች እንደሚተከሉ አስታውቀዋል። አቶ አብርሃም የኮሮና ቫይረስንም በተመለከተ በሲዳማ ክልል በቫይረሱ የሚያሰዎች ቁጥር የጨመረ መሆኑን ገልጠው አሁንም ህዝቡ የመከራከያ ጥንቃቄዎችን እንዲያደርግ አሳስበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ
አመሰግናለሁ። ዮናታን፣ ተከታዩ ዘገባ ወደ መቀሌ ወስደናል። በትግራይ ክልል ይካሄዳል በተባለው ምርጫ ለመሳተፍ 5 የፖለቲካ ፓርቲዎች መመዝገባቸው ተገልጿል። በተጨማሪም 11 የግል ተወዳዳሪዎች መመዝገባቸውን ክልሉ ያቋቋመው የምርጫ ኮሚሽን አስታውቋል። ኮሚሽኑ በምርጫው መሳተፍ ለሚፈልጉ ፓርቲዎችና ግለሰቦች ያካሄደው የሶስት ቀናት ምዝገባ ትናንት ማምሻውን ተጠናቋል። ሙሉጌታ አጽባሃ ከመቀለ ተጨማሪ አለው።
ከሐምሌ 21 እስከ ሐምሌ 23 2012 ለተከታታይ 3 ቀናት በትግራይ ክልል በሚካሄደው ምርጫ መሳተፍ የሚፈልጉ ግለሰቦችና የፖለቲካ ፓርቲዎች እንዲመዘገቡ የትግራይ ክልል ምርጫ ኮሚሽን ባቀረበው ጥሪ መሰረት ምዝገባ ተካሂዷል። በዚህ መሰረትም በምርጫው ለመወዳደር ፍላጎት እንዳላቸው ገልጸው የተመዘገቡ የፖለቲካ ፓርቲዎች ህዝባዊ ወያነ ሓርነት ትግራይ፣ ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ፣ አባይ ትግራይ፣ ባይቶና የትግራይ ነጻነት ፓርቲና አሲምባ ዲሞክራሲ ሰላማዊ ፓርቲ ናቸው። በተጨማሪም 11 የግል ተወዳዳሪዎች የተመዘገቡ ሲሆን በትግራይ የምርጫ ህግ መሰረት እነዚህ የግል ተወዳዳሪዎች እስከ ሐምሌ 30 ድጋፍ ሊያሰባስቡ ይገባል። አካል ጉዳተኞች የ750 ሰው፣ ጉዳት የሌላቸው ደግሞ የ1000 ሰው ድጋፍ ሊያገኙ ይገባል። የክልሉ የምርጫ ኮሚሽን ኮሚሽነር ሙሉወርቅ ኪዳነ ማርያም የመራጮች ምዝገባና ምርጫ የሚደረግለት ዕለት የተወሰነ መሆኑን በመግለጽ በቅርቡ ይፋ ይደረጋል ሲሉ ተናግሯል። የምርጫ ሂደት ማስፈጸም ይሁን የፖለቲካ ፓርቲዎች ምዝገባ ስልጣን የተሰጠው ለሀገራዊ ምርጫ ቦርድ መሆኑ ይገለጻል። ሂደታቹ ይህ ህገ መንግስታዊ ነው የሚሉ አሉ። ምላሻቹ ምንድነው ተብለው ኮሚሽነር ሙሉወርቅ ሲመልሱ የትግራይ ክልል ከፍተኛ ስልጣን ያለው የክልሉ ምክር ቤት ያቋቋመው ኮሚሽን ነው። ምክር ቤት ወሰነ ማለት ደግሞ ህዝብ ወሰነ ማለት ነው ብለዋል። ትክክል ነው ወይም አይደለም ለማለት ደግሞ የፖለቲካ ክርክር ነው የሚሆነው ሲሉ ምላሽ ሰጥተዋል።
የትግራይ ምክር ቤት ወሰነው ማለት የትግራይ ህዝብ ፍላጎት ነው ማለት ነው። ስለዚህ ፓርቲ ተቃውሞ አልተቃወሙ ኢፌክት የለውም። የትግራይ ህዝብ ወኪሎች የተስማሙበት ከሆነ ትግራይ ውስጥ የሚንቀሳቀስ የፖለቲካ ፓርቲዎችም ይህንን ተዘጋጅተናል የሚል መሳተፍ መብዘው አላቸው።
በሰባት ዞኖች ምርጫ የሚያስፈጽሙ በየዞኑ 3 ሰዎች መመረጣቸው ገልጸው ምርጫው በ2670 የምርጫ ጣቢያዎችም ይፈጸማል ብለዋል። በዚህ ምርጫ 5 ወንበሮች የኢሮብና ኩናማ ብሔረሰቦች በልዩ ሁኔታ ተጨምሮ ለ165 የክልል ምክር ቤት ወንበር ነው ምርጫ የሚካሄደው ብለዋል። ኮሚሽነር ሙሉወርቅ ለምርጫ የሚወዳደሩ ፓርቲዎች የጊዜ ሰሌዳ ወጥቶላቸው በፖሊሲያቸው ላይ ክርክር ያደርጋሉ ብለዋል። በምርጫ ለመሳተፍ ከተመዘገቡ በትግራይ ክልል ከሚንቀሳቀሱ ፓርቲዎች መካከል አንዱ ባይቶና ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ ክንፈ ገብርኤል ገብረ ዮሐንስ ፓርቲያቸው የሚያሰራ ሁኔታ ባይኖርም በክልሉ ህጋዊ መንግስት እንዲኖር በምርጫ ይሳተፋል ብለዋል።
ባይቶና ማዕከላዊ ኮሚቴ በጀት አስሊሆዩ
የባይቶና ማዕከላዊ ኮሚቴ ለምርጫው በጀት አጽድቋል። እንዲሁም በሁሉም የ38 የምርጫ ወረዳዎች ይሳተፋል። የሚሳተፉ አባላቱ መልምሏል። የፓርቲያችን የአደረጃጀት ክፍልም በሁሉም የክልሉ አካባቢዎች በመንቀሳቀስ በምርጫ ጣቢያዎች የፓርቲው ምርጫ የሚከታተሉም በመመልመል ይገኛል ነው ያሉት። የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ አቶ ክንፈ ሐድሽ በበኩላቸው ፓርቲያቸው ለምርጫ የሚያስፈልጉ ዝግጅቶች እያጠናቀቀ መሆኑን ተናግረዋል።
ነው ያጋጠመን ያሉ በበጆ ፓርቲ ይካሄደው ተከታታይ የሆነ የማጨሸት ተግባር አለ። በተኛ ደግሞ በትግራይ ውስጥ ያሉ ሚዲያዎች ተፎካካሪ ፓርቲዎች በእኩል የሚያስተናግዱ አይደሉም፣ ኦልሞስት አያስተናግዱም ማለት ይቻላል። በተኛ ደግሞ አጠቃላይ በትግራይ ውስጥ ያለ የፖለቲካ ኢንቫይሮመንት የሚያስፈካካሪ ፓርቲዎች ባለን ሀሳብ ልክ ባለን አቅም ልክ እንድንጓዝ ፖለቲካ እንድንሰራ የሚያስችል አይደለም። ሆኖም ግን ህዝባችን የመምረጥ መብቱ እንዲነፈቅ ስለማንፈልግ ነው ምርጫ እየተሳተፍን ያለ ነው እንጂ የምርጫ የፖለቲካ ምህዳሩ አጠቃላይ ተማሳሳሪ ነው።
በትግራይ ክልል ላይ ትኩረት አድርገው የሚንቀሳቀሱ አርና ትግራይና የትግራይ ዲሞክራሲያዊ ፓርቲ እንዲሁም የትግራይ ብልጽግና ክልሉ ሊያካሂደው ያቀደው ምርጫ ህገወጥ እንደሆነ ሲገልጹ ቆይተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
አመሰግናለሁ ሙሉጌታ። ወደ አዲስ አበባ ንዞር። የቁም ስር ላይ መሆናቸውን ተናግረው የነበሩት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ከቤት ወደ ስራ እንዲሄድ ተፈቅዶልኛል ብለዋል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች።
የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ከቤት ወጥቶ ወደ ስራ መሄድ እንዲችሉ ተፈቅዶልኛል ብለዋል። ትናንት ማታ ሐምሌ 23 2012 ዓ.ም ጀምሮ የጸጥታ ኃይሎች ወደ ስራ መሄድ እንደምችል ነግሮኛል። ዛሬ ስራዬን ጀምሬያለሁ ብለዋል አቶ ዳውድ።
ደህንነት ከቤት እንዳትወጣ እዚህ መካባቢ ጥበቃ አድርጋለን ያሉ እኔ እንደገባኝ እነዚህ ትእዛዝ ተቀብሎ ስራ ላይ የሚያውሉ ናቸው። እነዚህ ናቸው መልዕክቱን ይዘው የመጡ። የፌዴራል ፖሊስ ዩኒፎርምን የለበሱት ስማቸውን አላውቅም ናቸው መጥተው ከነገ ጀምሮ ለደህንነትም ጥንቃቄ እያደረግ ወደ ስራ ልትንቀሳቀስ ትችላለህ የሚል ነው የነገሩን።
ከቤት እንዳይወጡ የተከለከሉት በየትኛው የመንግስት ስራ ኃላፊም ሆነ መስሪያ ቤት እንደሆነ እና አሁንም ማን ፍቃዱን እንደሰጠ ግልጽ አይደለም ያሉት አቶ ዳውድ ዛሬ በጽፈት ቤታቸው ተገኝተው መደበኛ ስራ መጀመራቸውን ተናግሯል። ሰሞኑን በኦነግ ድርጅት ጽፈት ቤት ተደርጎ ስለነበረውም ስብሰባ እየተጣራ ነው ብሏል። የኦሮሞ ነጻነት ግንባር ሊቀመንበር
የድርጅቱ የህግና የቁጥጥር ኮሚቴ አለ። እነዚህ በጉባኤ የተመረጡ ናቸው። ይህና አሁን በቅርብ ተፈጠረ የተባለውን በስነስርዓት በህግን እያየን ነው ብሎ ማስታወቂያ አውጥተዋል። ቀን ተቀን ስራ ግን አመራሮችን ከአባሎችን ጋር አንዳንድ ነገሮች ተሰጥ።
ላለፉት ሁለት ሳምንታት ለደህንነታቸው ሲባል ከቤታቸው እንዳይወጡ በመንግስት ጸጥታ ኃይል ተነግሯቸው በቤታቸው መቆየታቸውን የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ መግለጻቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብራን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሐሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ኢትዮጵያ ከቅርብ ዓመታት ወዲህ የፖለቲካ አለመረጋጋት፣ ግጭቶች፣ የጥላቻ ንግግሮች ተደጋግመውና መልካቸውን እየቀያየሩ የሚረብሿት አገር ሆናለች። በቅርቡም ኦሮሚያ ክልልና አዲስ አበባ ውስጥ በተፈጠሩ የሁከት አድራጎቶች የጠፋው ሕይወት፣ በአካል ላይ የደረሰው ጉዳትና የወደመው ንብረት ለዚህ ማሳያ ነው። ይህ አለመረጋጋት ደግሞ በኢትዮጵያ የንግድና ምጣኔ ሀብት ሥርዓት ላይ ከፍተኛ ተጽዕኖ አሳድሯል። ለዚህ ችግር ዋናው መንስኤ የኢትዮጵያ መንግስታት ከሀገረ ብሔር ግንባታ ይልቅ ለመንግስት ግንባታ ትኩረት ሲሰጡ በመኖራቸው ነው የሚሉ ምሁራን የዛሬ 2 ዓመት ተሰብስበው የሀገረ ብሔር ግንባታ ፕሮጀክት ግብረ ኃይል በማቋቋም 2010 ዓ.ም ላይ ሁለት ሲምፖዚየሞችን አካሄደው ነበር። በእነዚህ ሲምፖዚየሞች ላይ ኢትዮጵያ አሁን ካለችበት ችግር ለመውጣት የሀገረ ብሔር ግንባታ አስፈላጊነትና ሀገራዊ መግባባት ለመፍጠር በሚቻልባቸው ሐሳቦች ዙሪያ ወደ 15 ምሁራን ጥናታዊ ጽሑፎችን አቅርበው ነበር። ይህንን መነሻ አድርገን የፖለቲካ አለመረጋጋት በስፋት በሚስተዋልበት ኢትዮጵያ የሀገረ ብሔር ግንባታ እውን ሊሆን ይችላል በሚል ርዕስ የሲምፖዚየሙ አዘጋጆች የነበሩትን 3 ምሁራን በእንግድነት ጋብዘናል። እንግዶቹን ያወያየችው ስምኝሽ የቆየናት ቀጥሎ ይቀርባል።
ሶስት እንግዶችን ጋብዘን ለውይይት የመረጥነው ርዕስ የፖለቲካ አለመረጋጋት በስፋት በሚስተዋልበት ኢትዮጵያ የሀገረ ብሔር ግንባታ ለውጥ የሚያመጣ መፍትሄ ነው ወይ? እውን መሆንስ ይችላል ወይ የሚል ነው። በቅድሚያ በዚህ ርዕስ ላይ ለውይይት የጋበዝናቸውን እንግዶች ላስተዋውቃችሁ። ፕሮፌሰር ካሳሁን ብርሃኑ ከ30 ዓመት በላይ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር ሆነው ያገለገሉ ሲሆን በኢትዮጵያና በአፍሪካ የዲሞክራሲ፣ የምርጫ ፖለቲካ፣ የመንግስትና ማህበረሰብ ግንኙነቶች እንዲሁም የግብርና ፖሊሲ፣ የፖለቲካል ኢኮኖሚና የግጭት አፈታትና ሰላም ማስፈን ጉዳዮች ላይ ጥናትና ምርምር አድርገዋል። ሁለተኛው እንግዳችን ዶክተር ዘነበ በየነ አሜሪካ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት መምህር ሲሆኑ መገናኛ ብዙሃን ለሰላምና ለሀገር ግንባታ ያላቸው አስተዋጽኦ ላይ የተለያዩ ጥናቶች አድርገዋል። ከዛም በተጨማሪ በሰላም ግንባታ፣ በመንግስት ግንባታና አመራር፣ በውጪ የሚኖረው የኢትዮጵያ ማህበረሰብ በሀገር ውስጥ በሚደረጉ የሰላም ግንባታ ላይ ያላቸው ሚና እና የመሳሰሉት ጉዳዮች ላይ ጥናት አድርገዋል። ለሀገር ውስጥና ለውጭ ተቋማትም አማካሪ ሆነው አገልግለዋል። ሶስተኛው እንግዳችን ዶክተር ኦይቪድ ኦድላንድ ይባላሉ። በትውልድ ኖርዌጃዊ ይሁኑ እንጂ በኢትዮጵያ ያደጉ የተማሩና የሰሩ የኢትዮጵያ ወዳጅ ናቸው። ላለፉት 40 ዓመታት በአፍሪካ የልማትና ትምህርት ጉዳዮች ዙሪያ ብዙ ሰርተዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል እንዲከፈት ትልቁን ሚና የተጫወቱ ናቸው። አሁን ደግሞ ለዛሬ መወያያ ርዕስ የሆነንን የሀገር ብሔር ግንባታ ፕሮጀክት ጠንሳሽና ለሂደቱም ገንዘብ ከማሰባሰብ ጀምሮ ፕሮጀክቱን የሚደግፉ አስተዋጽኦች እያደረጉ ይገኛሉ። ሁላችሁንም በዚህ ውይይት ለመሳተፍ ፈቃደኛ በመሆናችሁ በአሜሪካ ድምፅ አድማጮች ስም አመሰግናለሁ።
እኛም እናመሰግናለን።
እንግዲህ ዛሬ ጋበዝናችሁ እንግዶቻችን ከሁለት ዓመት በፊት ከሌሎች ምሁራን ጋር ሆናችሁ 2010 ላይ 2 ሲምፖዚየሞችን አካሂዳችሁ ነበረ ግብረ ኃይል በማቋቋም። በእነዚህ ሲምፖዚየሞች ላይ የሀገር ብሔር ግንባታ አስፈላጊነት፣ የጋራ ብሔራዊ መግባባት መፍጠር በሚቻልባቸው ሀሳቦች ዙሪያ ጥናታዊ ጽሑፎች ቀርበው ነበረ። እንግዲህን መነሻ በማድረግ የሀገረ ብሔር ግንባታን ፕሮጀክት ከጀመራችሁና ቢሾፍቱ ከተማ ላይ ሲምፖዚየሙን ካካሄዳችሁ 2 ዓመት ሆኖታል እና ከዛ በኋላ በክልሎች በውጭ ሀገራት የሚኖሩ ኢትዮጵያውያንን ለማሳተፍም ጥረት አድርጋችኋል። ፕሮፌሰር ካሳሁን ከርሶ ልጀምርና ከሲምፖዚየሙ በኋላ እንዳሰባችሁት በኢትዮጵያ አቃፊ የሆነ አዲስ የሀገር ብሔር ግንባታ ለማካሄድ የሚያስችሉ እድሎች ኖሮ ፕሮጀክቱን ቀጠላችሁ ወይ? ከዚህ በፊት ከተሞከሩት የሀገር ብሔር ግንባታዎች የተለየ ውጤታማ ያደርገናል የምትሉት የተነሳችሁበት የፕሮጀክቱ አላማ ምንድን ነው?
ከመነሻው አንዱ ወደዚህ ፕሮጀክት ድንገባ ያደረገን ከ2008 እስከ 2010 ማለት እንመራለው እስከተደረገበት ጊዜ ድረስ በተለያዩ የሀገሪቱ ክፍሎች በኦሮሚያ፣ በአማራ እና በሌሎችም መጠነ ሰፊ በመንግስት ላይ የተቃጣ ተቃውሞ ይቀጣጠል ነበር እና ሁኔታው አስቸኳይ ጊዜ አዋጅን ቢታወጅ በመንግስት በኩል አንዳንድ እርምጃዎች እንዲወሰዱ እየተከታተለ በመሄዱ ይህ ለህዝብ ህልውና ለሀገር ህልውና በጣም አደገኛ ሁኔታ ነው በሚል ነው ወደዚህ የገባል። እነዚህም መነሻ ኢትዮጵያ በሺዎች ለሚቆጠሩ አመታት የነጻ መንግስትነት ታሪክ ቢኖራትም የተዛመደ የተሰናተለ እና ተበት ያለ የሀገር ብሔር ግንባታን ማካሄድ ባለመቻሏ ነው ከሚል የመነሻ ሀሳብ የመነጨ ነው። ስለዚህ የዘገየም ቢሆን እንኳን ስቲ በዚህ በኩል አንዳንድ ስራዎችን ተብሎ ነው ይሄ ፕሮጀክት እንግዲህ የተተነሰሰው። በዚህ ረገድ ሲምፖዚየሞች አካሄደናል። የተለያዩ የህብረተሰብ ክፍሎች መንግስት አካላት ጨምሮ በሁለት ዙር ለመፍጠር ሞክሯል። ይሄ ተጠናቆ ውይይቶቹ የምክክሮቹ የጥናቶቹ ውጤቶች ታትመው የፖሊሲ ሀሳቦችና የመፍትሄ አቅጣጫዎች ህትመት አዘጋጅተን ለመንግስት እንዲደርስ አድርገናል። እንግዲህ ባለፈው አንድ አመት ተኩል ፕሮጀክቱ ከተጠናቀቀ በኋላ አሁንም በማካሄድ ላይ የምንገኝ ነው።
ከዚህ በፊት ከነበሩት የሀገረ ብሔር ግንባታ ሙከራዎች ይሄ እናንተ እየሰራችሁት ያላችሁት ነገር አዲስ ነገር ይኖረው ይሆን?
ሙከራዎች ነበሩ። እነዚህ ሙከራዎች ግን ከላይ ወደ ታች የወረዱ ህዝብን ያላሳተፉ፣ ህዝብን ፈቃደኝነትና የኔ ነው ባይነትን ያላዳበሩ ስለሆኑ በወቅቱ ታይቶ የነበረው አለመረጋጋት የመደበኛ የመንግስትና የዜጎች ስራዎች መቋረጥን አስከትሏል። ስለዚህ በፊት የነበሩ ግድፈቶች፣ መልካም ጅምሮች በለጠ ተናግረው የሚቀጥሉበትን የነበሩ ግድፈቶች የሚታረሙበትን ሁኔታዎች ላይ ለመምከር እና እነዚህም በተመለከተ በፖሊሲ ሀሳቦች እና መፍትሄ አቅጣጫዎችን የሚጠቁም የተጨመቀ በህትመት መልክ አዘጋጅተን በርካታ ጉዳዮችን ያካትተን አውስጥ በትርክ እና ታሪክ፣ ለትምህርትን፣ ለባህላዊ እሴቶች፣ ለስነ ምግባር፣ የሀገራዊ ህግ እና ግንባታ እና ስለ ህገ መንግስት ማሻሻያ እና የመሳሰሉትን ነገሮች ያካትታል እና በህብረተሰብ ውስጥ እንደሚመስሉ የተለያዩ ጥያቄዎች ያልተመለሱ መመለስ እንደሚችሉ እና እንደሚገባቸው ለመጠቋቋም የሞከርንበት ጉዳይ ነው።
ዶክተር ዘነበ ወደ እርሶ ልምጣና ይሄ እናንተ የቀረጻችሁት ፕሮጀክት መንቀሳቀስ ከጀመራችሁበት ጊዜ አንስቶ ያለውን ሁኔታ እንኳን ብንመለከት የጋራ እሴቶች፣ ሀገራዊ ትርክቶችና ምልክቶች እንዳይኖሩ የሚያደርጉ ሁኔታዎች እየተበራከቱ ነው የሄዱትና ኢትዮጵያ ውስጥ አሁንም የሀገረ ብሔር ግንባታ ላይ ለመስራት ዋናው ችግር የሆነው ምንድን ነው? የማን ኃላፊነት ነው መሆን ያለበት ይላሉ?
አመሰግናለሁ። በመጀመሪያ ደረጃ ወደኋላ መለስ ብለን ለባለፉት 25-26 ዓመታት ኢትዮጵያ ውስጥ ሲደረግ የነበሩ ነገሮችን ስንመለከት፣ የመንግስት የትኩረት አቅጣጫዎች ምን እንደነበሩ ስንመለከት በአብዛኛው የሚነግረን አንድ ነገር ነው። የአገር ብሔር ግንባታ የምንለው የጋራ እሴቶቻችን የምናጎለብትባቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያት ሆኗል። እና ምንድነው እዚህ ላይ ለማየት የሞከርነው እያንዳንዱ ፈተና፣ እያንዳንዱ ችግር እድልም ይዞ ይመጣል። እና ይሄንን አገራችን የገባችበትን ፈተና ለመወጣት እንዲያመች ምን መደረግ አለበት የሚለውን ነገር ተወያይተን ነው እንግዲህ ይሄን ነገር ወደ ፕሮጀክት አይረን ወደ ስራ የገባ ነው። እና ቅድም ለማለት እንደሞከርነው በትምህርት ቤቶች አካባቢ የሚሰጡ ትምህርቶች፣ የሚነገሩ ትርክቶች፣ እነዚህ ነገሮች በምንመለከትበት ሰዓት ይሄ ኢትዮጵያዊ ማንነት የምንለው ነገር እየጠፋ በብሔር ማንነት ተተካ። ከዛ በኋላ ክልሎች አካባቢም ቢሆን አንድን ከሌላ ቦታ የመጣ ኢትዮጵያዊ አንድን ወገን እንደ ወንድም እንደ እህት ከማየት በዘለለ እንደ ጠላት መፈረጅ፣ እኛ ያጋጠመን ችግር የችግሩ ሁሉ መንስኤዎች እነሱ ናቸው የሚል ኤክስተርናላይዝ የማድረግ ምናልባትም በፖለቲካ ሊቃኖቻችን አማካኝነት፣ በፖለቲካ መሪዎቻችን አማካኝነት፣ በምሁራኖቻችን አማካኝነት በጣም የተሳሳተ ምናልባትም አደገኛ የሆነ ትርክቶች እየተነገሩ በመቆየታቸው ያንን ለማስተካከል የተደረገ ጥረት ባለመኖሩ ወጣቱን አደገኛ መንገድ ውስጥ ከተኗል፣ አደገኛ አስተሳሰብ ውስጥ ከተኗል። ከዚህ ልናወጣው የምንችለው ኃላፊነት ወስደን እያንዳንዱ በነገራችን ላይ ሁልጊዜ እንደዚህ አይነት ኢሹ በሚነሳበት ሰዓት መንግስት እንዲህ አላደረገም እንዲህ አድርጓል እያሉ ወቀሳችንን ወደ አንድ ወገን የማየት የመወርወር ዝንባሌ ይታያል። በነገራችን ላይ እንደዚህ አይነት ሀገራዊ ጉዳዮች የሁላችንም ኃላፊነት ነው። የችግሩ ባለቤቶች ነን፣ የመፍትሄውን ባለቤቶች ልንሆን ይገባል። እና እነዚህ ናቸው ዋና ዋና ችግሮች ሲንከባለሉ ቆይተው ተከማችተው ቆይተው አሁን የደረስንበት ደረጃ ላይ አሁን የምናየውን ችግር ሊፈጥሩ ሊወልዱ የቻሉት የሚል አስተሳሰብ ነው ያለኝ።
አሁን ወደ ዶክተር ኦድላንድ ልለፍና ባደረጋቸዋቸው ሲምፖዚየሞች ላይ ከዛም በኋላ ታትሞ በወጣው ጥናቶች ላይ አሁንም ለሀገር ግንባታ መጀመር መሰረቱ የጋራ ውይይቶች መኖር፣ የጋራ ስምምነቶች ላይ መድረስ እንደሆነ ይገለጻል። በሀገሪቱ ውስጥ ያለውን ሁኔታ ስንመለከት ደግሞ የሚያራርቁ፣ የሚያቃቅሩ፣ አንዱን ወገን ደግፎ ሌላውን የሚያንቋሽሽ ወገኝተኛነት ነው እየበዛ የመጣው። እነዚህ በጎሳ በቋንቋ በሃይማኖት ላይ መሰረት ያደረጉ ጫፍና ጫፍ ያሉ የምንላቸው አይነት ልዩነቶች የበለጠ እየተካረሩ ባለበት ሁኔታ ይህን የጋራ ውይይት ማድረግም ሆነ የጋራ ስምምነት ላይ ማምጣት የሚቻለው እንዴት ነው?
ከሁሉ አስቀድሜ ስለ ቋንቋ ይቅርታ ጠይቃለሁ። ምክንያቱም ብዙ ዓመት ውጭ ስለነበርኩ ትንሽ ቋንቋ የተበላሽቷል፣ ግን በአቅሜ ሞክራለሁ። መጀመሪያ ከሶስት አራት ዓመት በፊት የነበረውን ችግር ሁላችን እናስታውሳለን። በዛን ጊዜ አንድ የዓለም አቀፍ ልማት ድርጅት ኃላፊ ነበርኩና ወደ አፍሪካ መላለስ ነበር እና የኢትዮጵያ ሁኔታ ሲመለከት ያደግኩበት የኖርኩበት አገር ስለሆነ በጣም ተጨነቅ። በአሁኑ ጊዜ ምን ይሻላል፣ አንድ ነገር ለማድረግ ይቻላል ወይ ብለን ተነጋግረን እና እኔ የነበረኝ ስራ ትቼ ወደ ኢትዮጵያ መጣውና ቁጭ ብለን ብዙ ተወያየን። ለአሁኑ ችግር ምን መፍትሄ አለ እና መጀመሪያ አካዴሚካሊ ኮንሰፕቱን ይዘን ይሄ የአገር ብሔር ግንባታ ምን ማለት ነው፣ ከውጭ አገር ጥናት ከሌላ አቀባቢ ትምህርት አገኝተን ኮንሰፕቱን በደንብ አስቀመጠን። ከዛ በኋላ ወደ ሁለተኛ ደረጃ ስንራመድ በኢትዮጵያ ውስጥ የአገር ብሔር ግንባታ ምን ያስፈልገዋል እና ይሄንን ነገር ያለው ችግር ለመክፈት እንድማሳሪያ እንዲሆን ሁለት ሲምፖዚያ አዘጋጀን እና እንደተባለ እንደተጻፈ አሁን እንደተቀረበ ውጤት አገኝተናል እና በአሁኑ ጊዜ ደግሞ በተለይ ለኢትዮጵያ የሚያስፈልገውን የአገር ብሔር ግንባታ የሚያስፈልገውን የትምህርት እልቀት እና ኮንሴፕቹዋል ቲንኪንግ በጣም አስፈላጊ ነው። ግን እውነት ብንናገር ከጥንት ጀምሮ እኔ የኃይለ ሥላሴን ዘመን አስታውሳለሁ፣ ልጅ ነበርኩ በዛን ጊዜ። ከዛ በኋላ የመንግስቱንም አልፋለሁ፣ የመለስንም፣ የኃይለ ማርያምም። ስለዚህ ከጥንት ጀምሮ በኢትዮጵያ ውስጥ በኢትዮጵያ ታሪክ ውስጥ ብዙ ችግር አለ። ግን እርቅ የሚባል ነገር ከአሁን ድረስ በሰፊው ህዝብ አልተሳካም፣ በልዩ ልዩ ምክንያቶች እና ቂም ስር ሰዷል። ስለዚህ ቀጥታ ወደ ችግሩ ለመግባት ከባድ ስለነበረ በዚህ በአካዴሚክ አፕሮች ኔሽን ቢልዲንግ ኮንሰፕት አጥንተን በዛ መስመር ምናልባት ውይይት ለመፍጠር እርቅ ለማስመጣት አስበን ሞክረናል። አሁን ደግሞ በዚህ በዶክመንቱ ላይ ውይይት እንዲከፈት እና የሆነ ኮንቴክስቱዋላይዝ ሪኮንሲሊየሽን እርቅ ያስፈልጋል። በኢትዮጵያ ውስጥ ብዙ የባህላዊ የሽማግሌዎች እርቅ ድርጅቶች አሉ፣ የመንግስት መዋቅር አለ፣ የሃይማኖት አባቶችም አሉ። በዚህ በዶክመንቱ መሰረት በጥናቱ ላይ ይህንን ፕሮሰስ እንዲቀጥል በጣም እመኛለሁ።
ፕሮፌሰር ካሳሁን፣ እንደዚህ ጫፍና ጫፍ ያሉ ልዩነቶች የበለጠ እየተካረሩ ባሉበት ሁኔታ የጋራ ውይይት ማድረግና የጋራ ስምምነት ላይ መምጣት ይቻላል ብለው ይላሉ? ከተቻለስ በምን መልኩ ነው? በሚቃረን ወገን ላይ ሆነው እየተካረረ የመጣው ልዩነት እንዴት ነው በአንድ ላይ ሆነው የጋራ ውይይት ማድረግና የጋራ ስምምነት ለመድረስ የሚቻለው?
የጋራ ውይይት አድርጎ ሁሉን ያማከለ ስምምነት ላይ ለመድረስ በፊት የነበሩ አሁንም ያሉ በተለይ የሰላም ተዘጋጅ ሁኔታዎች መስመር ሊይዙ ያስፈልጋል። በመሰረተ ሀሳብ ደረጃ ይቻላል እዚህ ላይ ለመድረስ፣ ነገር ግን በቅድሚያ ሰላም እና መረጋጋት መስፈን አለበት። ይህ እንዴት ነው የሚሰፍነው? በመንግስት መሪነት ህዝቡን ያሳተፈ እና ለሰላም መሰረት ሊሆኑ የሚችሉ አንዳንድ ተግባሮችን ማከናወን ያስፈልጋል። ይህም እንደ አስፈላጊነቱ ህግን መሰረት ያደረገ ንጹሐን የማይገዱበት አጥፊዎች ደግሞ እንደፈለገው ሆነው የማይቀጥሉበትን ሁኔታ መፍጠር ያስፈልጋል። ለዚህ የመጀመሪያ ድርሻ የመንግስት ነው። ግን መንግስት ብቻውን እነዚህን ነገሮች በራሱ ብቻ ሊወጣ አይችልም። ህብረተሰቡም ሰላም ይፈልጋል፣ መረጋጋትን ይፈልጋል፣ ስራዎችን መስራት ይፈልጋል። ስለዚህ በእነዚህ አማካኝነት በመስመር የወጡ ሰላምና መረጋጋትን የሚያውቁ ሁኔታዎችን የህብረተሰብን ድጋፍ ይዞ ህግን መሰረት አድርጎ ዜጎች መብት ያላግባብ እንዳይነካ እንዳይደፈር ተደርጎ በህግና በህግ አግባብ ብቻ እርምጃዎችን በመውሰድ ያስፈልጋል። ይህ በደንብ ወደ ውይይት መግባት አማራጭ የሌለው ጉዳይ ነው። የማይቻልበት ምክንያት የለም። ለዚህም የኢትዮጵያ ሁኔታ በሚገባ መሟላት አለበት።
አድማጮች፣ ስመኝሽ ከፕሮፌሰር ካሳሁን ብርሃኑ፣ ከዶክተር ዘነበ በየነና ከዶክተር ኦይቪድ ኦርላንድ ጋር ያደረገችው ውይይት አላበቃም። በነገው ምሽት ይቀጥላል። ሁሉንም አመሰግናለሁ ለዛሬ ቆይታቸው። ወደ ተከታዩ ዘገባ ላሸጋግራችሁ። በቅርቡ ኦሮሚያ ውስጥ የተነሳው ሁከት የከተፈው ህይወት ቁጥርና የወደመው ንብረት ግምት ምን እንደሚመስል ዛሬ በብዙ መንገድ እየተነገረ ነው። በዚህ ሁሉ የአሃዝ ዝርዝርም ሆነ የሁኔታዎች ዘገባዎች ውስጥ ግን በተጎጂዎቹ ላይ የደረሰውና እየደረሰ ያለውን የአካል ስቃይና የመንፈስ ስብራት ሙሉ በሙሉ ማየት ያስቸግራል። ያሳለፉትን ስቃይ ልክ የሚያውቁት የስቃዩ ሰለባዎች ብቻ ናቸውና። ችግሩ ካጋጠማቸው የአዲስ አበባ ነዋሪዎች አንዱን መለስካቸው አማሃነጋግሯል። ቀጥሎ ይቀርባል።
አቶ እስማኤል አባብያ ይባላሉ። በአዲስ አበባ ከተማ ደቡብ ምዕራብ ኮርፌ ቀራኒዮ ክፍለ ከተማ በተለይ ዓለም ባንክ እየተባለ የሚጠራው አካባቢ በኪራይ ቤት እንደሚኖሩ ነግረውኛል። አቶ እስማኤል የሶስት ህጻናት አባት ናቸው። ድምፃዊ ሀጫሉ በተገደለ ማግስት ሰኔ 23 ቀን 2012 ዓ.ም በሚኖርበት አካባቢ የተለየ እንቅስቃሴ እንደተመለከቱ ይናገራሉ። ወዲያው የተኩስ ድምፅ ይሰማሉ። አባራሪና ተባራሪ የሚመስሉ ቡድኖች አንዱ ሌላውን እየተከተለ ድንጋይ እየተወራወሩ ይሯሯጣሉ። አቶ እስማኤል ሳያስቡት ማዕበሉ ወደ መኖሪያቸው ሲገባ አባራሪና ተባራሪ የነበሩት እነማን እንደሆኑ መለየት ይጀምራሉ።
ከተማ ልጆች ማለት ነው። ቄሮ የሚባሉት የለ እነሱ ናቸው ሸሽቶ ወደ እኔ ገቡት። እነሱ ሸሽቶ ሲገቡ ቄሮን ካላወጣ ብሎ ወደ 500 ሰው ሰው ነው ቤት ውስጥ የገቡት። ሳሎም ሞሉና እኔ ከእንደገና ወጥቼ መኝታ ቤት ውስጥ ነበርኩ። ገባ ወደ 500 ሰው የሚሆን ሰርቪስ አልቀረ። ሻወር ቤት፣ መኝታ ቤት፣ አንደኛ መኝታ ቤት ሞልቶ እዛ ውስጥ ነበሩ። እነሱን ካላወጣ ምናምን ብሎ ድንጋይ መስታወት እንዳለ ተረጋግፎ ነው ያለው።
ቄሮቹ እንዴት ገቡ?
ለማምለጥ ነው። እነሱ ሸሽቶ ቶክስ ተደረገ መጀመሪያ። እነሱ ሸሽቶ ወደዚህ ነው ገንጥሎ የገቡት። በቃ አጥሩ እንዳለ ወርቆ ቤት ተካፈላለ። ለአባጆ ቤት ውስጥ እንዳለ በዛ ሰብሮ ነው የገቡ።
እርሶ ከዛ በኋላ ምን አደረጉ?
እዛ ቆምኩና በቃ ጨዋታ ለቀኩ። እዛ ቆሜ ልጆቼን ይዤ በቃ ያለው ድንጋና ፍራሻ ስቼ ልጆቼ ላይ ሸፍኜ በዛው ልጆቼን ብርቱ ልብስ ምናምን ሸፋፈንኩና ቆምኩ። በቃ ማድርጎን ነገር ልጆቹ ከእንቅልፋቸው ብንነሰሉ ለራሱ እስካሁን እንትንላት ነው
ይደነግጣሉ።
ይደነግጣሉ፣ ይባንናሉ። ያን ነገር ስላዩ ማለት ነው። በጣም ግርግዳውን ደም በደም አይን የጠፋለ ሞተ ሰው አለ እዛ ጋር በዛ ሳስዋል። ከዛ በኋላ አንስሰን ኪቢ ውስጥ እንዳለ በድንጋይ ባሮ ኪቢ ውስጥ አስገብዞ ሰኩ ለስቆሰ ገብቶች አንዱ ማለት ነው
ከቄሮቹ መካከል። ከዛ በኋላ እንዴት በረደለት?
ከዛም በኋላ ልጆቹ ሄዱ። ፖሊሶች መጡ። ወጣ አልኩና ፖሊስን ፈልጌ ጣቢያ አጠገቤ ጋ ነው እዛ ጋር ሂደን የወዳደቁ ልጆች አሉ የተመታቱ በቃ ወርቆ ማለት ነው። ፖሊሶችን አመጣውና እያንዳንዱን እያነሳ ከፖሊሶች ጋር በመኪና ጭነን ወሰፍ ልጆቹ ከዚህ ውስጥ አንወጣም ብሞት አንወጣም ይገሉናሉ ምናምን ስሉ ነበር። ከዛም በፖሊስ ነው አምጥቼ በፖሊስ ባትሮ ለጡት። አንዱ ሬሳ፣ አንዱ የተጎዳ፣ አንዱ የተመታ ራሳቸውን አቁም። ከዛ ያ ወደዚያ ወሰፍ የተጎዳውን ጤና ጣቢያ ነሱ ነው የተጎዱትን።
እሺ፣ ምን ይሰማዎታል እርስዎ አሁን በግል ያንን ሲመለከቱ? እንዳሉት ልጆቹ እኮ እስካሁን ድረስ በደረሰው ጉዳት ከፍተኛ ድንጋጤ ስለተሰማቸው እስከ ዛሬ ድረስ ይደነግጣሉ፣ ታያቸዋል በአእምሯቸው።
እኔ ለራሴ በዛን ሰዓት እቤት ውስጥ ቁሜ ነው ሳለቀስ የነበርኩት። ጨዋት ራሴን አላውቅም። አእምሮዬ በቃ ያለው ንብረት መኪና ነበረችኝ፣ እሱን ያቃጥላሉ ወይ ይሰባብራል ብዬ ነበር። እሱን አልተባበሩትም። በቃ ፍራቻነት ጥንቃቄ ነበር፣ ወይ መሞታችን ነው ብለን ፈርተን ነበር። እኛም ያው ባለቤቴ በአንድ በኩል ትችላለች፣ እኔ በአንድ በኩል።
በኮልፌ ቀራኒዮ ክፍለ ከተማ የአየር ጤና ፖሊስ ጣቢያ ኃላፊ ኮማንደር ሲሳይ ዲሳሳ በዕለቱ የሆነውን ሲገልጹ ተመሳሳይ ድርጊቶችን ፈጸማቸውን ይመሰክራሉ። በሳቸው አባባል ሰኔ 23 ቀን በአርቲስት ሀጫሉ ሁንዴሳ ግድያ ቡድኖች ዓለም ባንክ በሚባለው አካባቢ ቅሬታቸውን ሲገልጹ ነበር። የተለያዩ ቡድኖችም እንደነበሩ ያስረዳሉ። እነዚህም ቡድኖች በመከር ወደ መጡበት እንደመለሱቸውም ያስታውሳሉ። ይሁንና ከዚህ በኋላ የተፈጠረው ግጭት በዝርዝር ደግሞ ያስረዳሉ።
ነገር ግን መሃል ላይ ወደ ኪዳነ ምህረት መድረሻው አካባቢ ላይ ተፈጥሮብካል በታች ከመንደር አካባቢ ላይ ተደራጅተው ሌላ ወገን ይመጡ ወገኖች ጋራ ግጭት ተፈጥሯል። እኛም ከነበርንበት ቦታ ላይ ተንቀሳቅሰን እዛ አካባቢ ላይ ለመድረስ ሞክረናል። ችግሩን ለማብረድ ተሞከረ። የተወሰኑ ከዚህም ከዛም የተወሰኑ የተጎዱ አካሎች ነበሩ። እነሱን ወደ ጤና ጣቢያ ለማድረስ ቻለ። ሌሎቹ ግን እንጎዳለን ብለው ፈርተው አንድ ሰው ግቢ አካባቢ ላይ ተጣልለው የነበሩትን በመሰብሰብ ወዴት እንደሚሄዱ ጠይቀናቸው ወደሚሄዱበት አካባቢ ላይ የሸኛንበት ሁኔታዎች ናቸው ያሉት። ከዛ ውጪ ጤና ጣቢያ አካባቢ ላይ በሕክምና ላይ የነበሩት የመጀመሪያ እርዳታ ተደርጎላቸው መጨረሻቸው ጤና ባለሙያዎች ለገለጹልን ቢሄዱ ምናልባት መንገድ ላይ እንጎዳለን ብለው ፍርሃትም ስጋትም ስለነበረባቸው በአስተዳደሩ መኪና እያደረግን ብንሄድ ሴፍ እንሆናለን ችግር ያጋጠመንም ወደሚሉት አካባቢ ላይ አድርሰናቸው በሰላም የመለስንበት ሁኔታዎች ናቸው ያሉት። እኛ እንግዲህ ተወሰኑ የተጎዱት ናቸው። በአብዛኛው ግን ያልተጎዳ ዝም ብሎ የተጠለለም ነበር። በጣም ብዛት ያለው ከሺ አካባቢ ቢሆን ሳይጎዳ ግን እንጠቃለን ብለው የፈሩ ነበሩ። አጅበን ወስደን ኦሮሚያ ጫፍ ላይ ድንበር ድረስ አድርሰናቸው ከዚህ በኋላ ችግር የለብንም ብለው ተስማምተን ተነጋግረን መክረናቸው ገሰናቸው የሄዱበት ሁኔታዎች ናቸው ያሉት።
እሱ እንደሚነግርኝ ከሆነ የአካል ጉዳት ደረሰ እንጂ በህይወት ላይ ድረስ ጉዳት አላጋጠማቸውም። እናንተ
እኔ በነበርኩበት ሰዓት ላይ እኔ እስከ ምሽቱ ከጊዜ ጀምሮ እስከ ምሽቱ ድረስ ነበርኩኝ። የተወሰነ የአካል ጉዳት የደረሰባቸው የተፈነከቱ የደሙ እንደነበሩ አይቻሉ። የመከጥከጥ አይነት ነገር የደረሰባቸው አሉ። በዱላም በድንጋይም ቦታው ላይ ነበሩ ማቴሪያሎች እንደኝ ስለነበሩ በዚህ ነው ብዬ ነው መገመተው። በርዶም ስለነበረ እዛ አካባቢ ላይ ለማንሳት ብዙም ስላልተቸገር በራሳችን ነው ወስደን ያሳከምናቸው። ከዛን ሰዓት ላይ ግን ሪፈር ተብለው ወደ አለርት ሆስፒታል ሄዱ ሰዎች እንደነበሩ ሁለት አስተውሳለሁ። እኛ አካባቢ ላይ ግን እዛው አካባቢ ላይ ሞተ ሰው የለም።
በአዲስ አበባ ከተማ የተለያዩ ስፍራዎች ቀደም ሲል በተፈጠሩት ተመሳሳይ ሁከቶች ጥቂት የማይባል ህይወት አልፏል። አያሌ ንብረት ወድሟል። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተነሳው ሁከት ከወትሮው በተለየ መልኩ የአዲስ አበባ አንዳንድ አካባቢዎች ነዋሪዎች ራሳችንንና ንብረታችንን ጠብቃለን በሚል አኳኋን ሲንቀሳቀሱ ተስተውለዋል። ይህ መንግስታዊ ከሆነው የደህንነት አጠባበቅ ስርዓትና ህግን በተከተለ መንገድ ካልተደራጀ አሉታዊ ውጤት ሊኖረው እንደሚችል ብዙዎቹ ተቻሉ። ለኮማንደር ሲሳይ ዲሳሳ ይህንኑ አንስችላቸው ነበረም።
እኛ እንግዲህ ቀድመንም እየሰራን ያለ ነው አሁንም እንደ አይነት ችግሮች እንዳይፈጸሙና የሁለት ወገን በተለይ ግጭቶች እንዳይከሰቱ የአካባቢ ወጣቶችን ግንዛቤ ለማስጨበጥ ሞክረናል። በህጋዊ መሰረት ቅሬታውን ሊያሰማ የሚመጣ አካል ሊኖር ይችላል። ያንን ቅሬታውን አሰምቶ በጥሞና መሄድ አለበት። ነገር ግን ህግም ቢተላለፉ እንኳን ህግ አስከባሪው እንጂ ህግ ሊያስከብር የሚገባው ማንም ሰው በዚህ ጉዳይ ላይ ሁለተኛና ሶስተኛ ወገን ሆኖ ከሌላ አካል ጋር መጋጨት እንደሌለበት ተማምነናል። በዚህ ጉዳይ ላይ እዛን ጊዜ የሚገጠመን አልፎ አልፎ ከየመንደር ውስጥ ወጥተው ባሳቸው ሁኔታ ድንጋይ ወርውሮ በድንጋይ መምታት አይነት ነገር ነው። ልጆቹም አካባቢውን በፍጹም አያውቁት። ከዛ አኳያ ለመጎዳት ደረሰባቸው እንጂ ቀጣይ ግን እንዲህ አይነት ጉዳት እንዳይደርስ ለማህበረሰቡም ለወጣቶቹም ግንዛቤ ያስጨበጥንበት ሁኔታዎች ናቸው ያሉት። ነገም ተነጎዳም ችግሮች ያጋጥሙ ብለን አናስብም። ቢያጋጥሙ ግን በህግ አግባብ የህግ አካሉ ብቻ ነው መፍታት መቻል ያለበት የሚለውን ተነጋግረናል። በዚህ አካባቢ እና ቀጣይም ይሆናል ብለን እናስባለን።
ከድምፃዊው ግድያ በኋላ መንግስት የህግ ማስከበሩን ስራ በበለጠ ቁርጠኝነትና ጽናት ተግባራዊ እንደሚያደርግ ቃል እየገባ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽንም የተፈጸሙ ሰብአዊ መብት ጥሰቶችን ለመመርመር ስራ መጀመሩን ይፋ አድርጓል። ወደፊት ስለነዚህ አሳዛኝ ቀናት የተሟላ ስዕል እናገኝ ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ለአፍታ አይዘናጉ። በእኛ በኩል ሰላም ጤና ይስጥልኝ። በደህና ደሩ። Oh.